የአሜሪካ ድምፅ ራዲዮ ጣቢያ ነው። ለቀጣዩ የጆ ባይደን አስተዳደር ወሳኝ ነው የተባለ ምርጫ ነው በዩናይትድ ስቴትስ ምክር ቤት የሁለቱም ፓርቲዎች የኃይል ሚዛን የሚወስን
በር አንስተዋል።
ጆርጂያ ላይ ልንሸነፍ የምንችልበት ምንም መንገድ የለም። የተጭበረበረ ምርጫ ነው።
ለፓርቲያቸው እጩዎች የምርጫ ዘመቻ ድጋፍ ወደዚያ ያቀኑት ፕሬዚዳንት ዶናልድ ትራምፕ ናቸው።
ጆንና ሬቨረንድንም በመምረጥ ለሀገሪቱ ጠንከር ያለ መልእክት ማስተላለፍ ትችላላችሁ።
ተመራጩ ፕሬዚዳንት ጆ ባይደንም በወሳኛዋ ቀን ለፓርቲያቸው እጩዎች ድጋፍ የምርጫ ዘመቻቸውን ተቀላቅለዋል። በዕለቱ አብይ ርዕስ ዝርዝሩን ይዘናል።
ኤክስፐርቶችን ባለሙያዎች የቀረቡትን ሰነድ እኛ ከሞላ ጎደል ዊሰርተን ኳሊፊኬሽንስ ተቀብለናል። ሱዳኖችም የኤክስፐርቶቹ ሌቭል ኤንሃንስ ይደረግ የሚል ቆይ አቋም እንዳላቸው ታውቃላችሁ። አሁንም ያንን ኮምፕሊመንት አድርገው እነሱም ተቀብለውታል። በግብጽ በኩል ግን ኤክስፐርቶቹ ያቀረቡት ሙሉ በሙሉ ውድቅ ተደርጓል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በታላቁ ህዳሴ ግድብና በሱዳንና በኢትዮጵያ ድንበር ውዝግብ ዙሪያ ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ቆየት ብሎ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ታህሳስ 27 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዕለቱ ዋና አዘጋጅ ሰለሞን አባተና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በአማራ ክልል ከፍተኛ የአመራር አባላት ላይ ሰኔ 15 2011 ዓመተ ምህረት በተፈጸመው ግድያ ጉዳይ በወቅቱ የክልሉ ገዢ ፓርቲ የአዴፓ ጽህፈት ቤት ኃላፊ የነበሩትና ግድያው ሲፈጸም ቦታው ላይ እንደነበሩ የተነገረው አቶ ዮሐንስ ቧያለው ዛሬ ባህር ዳር ፍርድ ቤት ቀርበው የምስክርነት ቃላቸውን ሰጥተዋል። የአማራ ክልል ጠቅላይ ፍርድ ቤት በነ መማር ጌትነት መዝገብ በተከሰሱ ተጠርጣሪዎች ላይ የአቃቢ ሕግ ምስክሮችን መስማት ቀጥሏል። አስቴር ምስጋናው የችሎቱን ሂደት ተከታትላ ተከታዩን ዘገባ አስተላልፋለች።
አቃቢ ሕግ ካቀረባቸው ምስክሮች መካከል አድራጎቱ ሲፈጸሙ በጥቃቱ ከተገደሉት ጋር በአንድ የመሰብሰቢያ አዳራሽ ውስጥ የነበሩት አቶ ዮሐንስ ቧያለው ለፍርድ ቤቱ በሰጡት የምስክርነት ቃል በወቅቱ በአማራ ክልል በከሚሴ፣ በጎንደርና በሌሎችም የተለያዩ አካባቢዎች ከፍተኛ የሰላም መደፍረስ እንደነበረ አስታውሰዋል። መደበኛ ያልሆኑ አደረጃጀቶችም ተጨማሪ የሰላም እንቅፋት በመሆን የክልሉን አመራር ማጣጣል፣ በከተሞች አካባቢ ንጥቂያና ዝርፊያ ሲታዩ ቆይተዋል ብለዋል። የተፈጠረውን የጸጥታ ችግር ለማስተካከል ከክልሉ የተለያዩ የጸጥታ አካላት ጋር ውይይቶች ሲደረጉ መቆየታቸውን የጠቆሙት አቶ ዮሐንስ ችግሩ ከመቀነስ ይልቅ እየተባባሰ መሄዱን አመልክተዋል። ምስክሩ በመቀጠልም የክልሉን ሰላምና ጸጥታ ለማሻሻል እንዲሁም በወቅቱ በአማራና በትግራይ አዋሳኝ አካባቢዎች ከህወሓት ጋር የተገናኘን ትንኮሳ ለመከላከል ተጨማሪ ኃይል ማሰልጠን አስፈላጊ ስለነበር ከነበረው መደበኛ የአማራ ክልል ፖሊስ በተጨማሪ የአማራ ክልል ልዩ ኃይል እንዲሰለጥን ተደርጓል ብለዋል። የአማራ ክልል ፖሊስ ኮሚሽን፣ የአማራ ሚሊሻ ጽህፈት ቤትና የሰላም ግንባታ ደህንነት ጉዳዮች ቢሮ የልዩ ኃይል ከፍተኛ መሪዎች ከወቅቱ የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ አስፈጻሚ ኮሚቴና ከሌሎች አካላት ጋር ብዙ ውይይቶች ተደርገው እንደነበርና አጥጋቢ ውጤት አለመገኘቱን አመልክተዋል። ሰኔ 12 2011 ዓ.ም በጠቅላይ ሚኒስትሩ ጽህፈት ቤት ምክትል ጠቅላይ ሚኒስትሩ በነበሩበት የክልሉ የሰላምና ጸጥታ ሁኔታ በሰፊው መገምገሙን ተናግረው በተለይ የክልሉ የሰላምና ግንባታ ደህንነት ጉዳዮች ቢሮ ችግሮችን እንዲያስተካክልና እርምትም እንዲደረግ በወቅቱ የቢሮው ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በተገኙበት ስምምነት ላይ ተደርሶ እንደነበር አቶ ዮሐንስ ቧያለው አስረድተዋል። ሰኔ 16 2011 ዓ.ም በክልሉ ሰላምና ጸጥታ ላይ ያተኮረ ግምገማ ከክልሉ ሁሉም አካባቢዎች ከተውጣጣ የጸጥታ አካላት ጋር ግምገማና ውይይት ለማድረግ እቅድ ተይዞ እንደነበርም ለፍርድ ቤቱ ተናግረዋል። ሰኔ 15 2011 ዓ.ም የክልሉ ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንንና የአማራ ክልል ዲሞክራሲያዊ ፓርቲ አዲፓ ጽፈት ቤት ኃላፊ የነበሩትን ራሳቸውን አቶ ዮሐንስ ቦያለውን ጨምሮ የክልሉ ሰባት ከፍተኛ አመራሮች በርዕሰ መስተዳድር ጽፈት ቤት ውስጥ ስብሰባ ላይ እንዳሉ በግምት ከቀኑ 11 ሰዓት ሲሆን አንድ አዲሱን የአማራ ልዩ ኃይል የደንብ ልብስ የለበሰና ሽጉጥ የደገነ የፖሊስ ባልደረባ የተሰበሰቡበትን ክፍል በር በኃይል ከፍቶ መግባቱን አስታውቋል። በነገሩ የተደናገጡት የአማራ ክልል ርዕሰ መስተዳድር የነበሩት ዶክተር አምባቸው መኮንን፣ የርዕሰ መስተዳድሩ አማካሪ የነበሩት አቶ እዘዝ ዋሴና የክልሉ ጠቅላይ አቃቢ ሕግ የነበሩት አቶ ምግባሩ ከበደ ወደ ቀጣዩ ክፍል ሲሄዱ ባለሽጉጡ የፖሊስ ባልደረባ ተከትሎ መግባቱንና ተከታታይ የጥይት ድምጽ መስማታቸውን አብራርተዋል። ከተኩሱ በኋላ ክላሽንኮፕ የታጠቀ የልዩ ኃይል አባል እነ ዶክተር አምባቸው የገቡበት ክፍል ውስጥ ማየታቸውንም አስታውሰዋል። ከደቂቃዎች በኋላ ተኩሱ ወደ ተሰማበት ክፍል መግባታቸውን፣ ከዚያም አቶ እዘዝና ዶክተር አምባቸው ህይወታቸው ማለፉንና አቶ ምግባሩ ደግሞ በከባድ ሁኔታ ቆስለው ማግኘታቸውን ገልጸዋል። በወቅቱ በመስኮት ወደ ውጭ ሲመለከቱ በርከት ያሉ የልዩ ኃይል አባላት በርዕሰ መስተዳድሩ ጽህፈት ቤት ግቢ ውስጥ እንደነበሩና አንዳንዶቹን በስም ጭምር እየጠሩ ለፍርድ ቤቱ ተናግረዋል። ሁሉም የልዩ ኃይል አባላት የአድራጎቱ ተባባሪዎች እንዳልነበሩ የተናገሩት አቶ ዮሐንስ ቦያለው ከዚያ ውስጥ ግን ለጥፋት የተሰለፉ ጥቂት ቡድኖች ነበሩ ብለዋል። በሰኔ 15 2011 ጉዳይ ክስ ከተመሰረተባቸው 55 ሰዎች መካከል 47ቱ ዛሬ ችሎት ፊት ቀርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አንዳንዶቹ የትግራይ ክልል አካባቢዎች የሰብአዊ ረድኤት ተደራሽነት በጥቂቱ መሻሻል ያሳየ ቢሆንም ባለው የጸጥታ ችግርና በቢሮክራሲያዊ ገደቦች የተነሳ አሁንም በክልሉ ዙሪያ ከባድ የተደራሽነት ችግር ያለ መሆኑን ከሰብአዊ ረድኤት ባልደረቦቻችን እየሰማን ነው ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ፋርሃን ሀክ ተናገሩ። ቃል አቀባዩ በትናንት ሰኞ ዕለታዊ መግለጫቸው በደቡብ ምስራቅና በምዕራብ ትግራይ የኢትዮጵያ መንግስትና የሰብአዊ ረድኤት አጋሮቹ በጋራ ያደረጉት ሁለት የግምገማ ተልእኮ ተጠናቋል ብለዋል። የመንግስታቱ ድርጅት ቃል አቀባይ አያይዘው በክልሉ በጠቅላላ የተዳከመ የአገልግሎቶች ተደራሽነት ውሱን የኑሮ ገቢ ምንጭም ምክንያት የከበደ የሰብአዊ ሁኔታ መኖሩን በግምገማው ቅድመ ውጤቶች ለመረዳት ተችሏል ነው ያሉት። አጣዳፊ የሆነ የመጠለያ፣ የምግብና የውሃ፣ የንጽህና እንዲሁም የሌላም ምግብ ነክ ያልሆኑ አቅርቦቶች ደግሞም የጤናና የደህንነት ጥበቃ አገልግሎት ችግር እንዳለ የተካሄዱት ግምገማዎች ያመለክታሉ ሲሉ ቃል አቀባዩ አስረድተዋል። አስከትለውም በክልሉ ትላልቆቹ ከተሞች ያሉ የጤና ተቋማት በከፊል እየሰሩ እንዳሉና ሆኖም የአቅርቦቶች ውሱንነት ወይም ጨርሶ አለመኖር፣ የጤና ሰራተኞችም እጥረት አለባቸው፣ ከትላልቆቹ ከተሞች ውጪ የሚገኙ የጤና ተቋማት ደግሞ ጨርሶ አልተከፈቱም ብለዋል። በቅርብ ጊዜው ግጭት ሳቢያ በአሁኑ ጊዜ ከቀያቸው የተፈናቀሉት ሰዎች ቁጥር ከ222,000 ይበልጣሉ ነው ያሉት። ይህ አሃዝ ከግጭቱ አስቀድሞ ከነበረው 100,000 ተፈናቃዮች ተጨማሪ ነው ሲሉም ፈርሃን ሀክ አስረድተዋል። በክልሉ ዙሪያ የሰብአዊ ረድኤት ሰራተኞችና አቅርቦቶች ደህንነታቸው ተጠብቆ መድረስ የሚችሉበት ሁኔታ እንዲመቻች ከሀገሪቱ መንግስት ጋር መስራታችንን እንቀጥላለን ብለዋል የመንግስታቱ ድርጅት ቃል አቀባይ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የህግ መወሰኛ ምክር ቤትን ማንኛው ፓርቲ እንደሚቆጣጠር የሚወስነው የጆርጂያ ክፍለ ግዛቱ ምርጫ በዛሬው ዕለት እየተከናወነ ነው። ሴኔቱን ሪፐብሊካኖች ወይም ዲሞክራቶች እንደሚቆጣጠሩት በሚለየው ለሁለት የምክር ቤቱ መቀመጫዎች በሚካሄደው ምርጫ ሪፐብሊካኑ ሴኔተር ዴቪድ ፐርዱ ከዲሞክራቱ የቴሌቪዥን ዘጋቢ ፊልም አዘጋጅ ጃን ኦሳፍ ጋር እየተፎካከሩ ናቸው። እንዲሁም በሀገሪቱ እጅግ ከበርቴ ከሆኑ የምክር ቤት አባላት አንዷ የሆኑትን ሪፐብሊካኗን ሴኔተር ኬሊ ሎፍለርን ዲሞክራቱ ቄስ ራፋኤል ዎርኖክ እየተፎካከሯቸው ናቸው። ቀደም ብለው የወጡ የመራጭ አስተያየት ግምገማዎች ዲሞክራቶቹ እጩዎች በጥቂቱ እየመሩ መሆናቸውን ያሳያሉ። ድጋሚ ምርጫው መካሄድ ያስፈለገው በህዳሩ ምርጫ ከአራቱ ተፎካካሪዎች ውስጥ አንዳቸውም አብላጫ ድምጽ ባለማግኘታቸው ሲሆን በዚህ በድጋሚ ምርጫው እስካሁን ባልታየ በተለየ ሁኔታ ከፍ ያለ ቁጥር ያለው መራጭ ድምጽ እንደሚሰጥ ነው የተጠበቀው። ከ3 ሚሊዮን በላይ መራጮች አስቀድመው ድምጻቸውን ሰጥተዋል። በአሁኑ ጊዜ የመወሰኛ ምክር ቤቱን እየመሩ ያሉት 50 መቀመጫዎች የያዙት ሪፐብሊካኖቹ ሲሆኑ ዲሞክራቶቹ 48 መቀመጫ ነው ያላቸው። በዛሬው ምርጫ ሪፐብሊካኖቹ ተፎካካሪዎች አንደኛው ወይም ሁለቱም ካሸነፉ ፓርቲው በሴኔቱ ቁርጥ ያለ ባለ አብላጫ ወንበር ይሆናል። የምክር ቤቱን አጀንዳዎች የማውጣት እና በኮሚቴዎችም አብላጫነት የመያዝ መብት ይኖረዋል። ዲሞክራቶቹ ዎርኖክ እና ኦሳፍ ካሸነፉ ደግሞ ሁለቱ ፓርቲዎች 50-50 አቻ መቀመጫ ይዛሉ ማለት ነው። መጪው ምክትል ፕሬዚደንት ካማላ ሃሪስ ኮሚቴዎችን በማደራጀትም ይሁን የምክር ቤቱን የአጀንዳ ጊዜ ሰሌዳ ለመቆጣጠር አቻ ድምጽ ቢሰጥ ዲሞክራቶቹን የሚደግፍ ድምጽ እንዲሰጡ እድል ይከፍትላቸዋል። ከዜና በኋላ የሚቀርበው የአበይ ርዕስ ዘገባችን ዝርዝሩን ይተነትነዋል። በኮቪድ-19 ዜናዎች ሜክሲኮ በአስትራዜኔካና በኦክስፎርድ ዩኒቨርሲቲ የተቀመመው የኮቪድ-19 መከላከያ ክትባት ስራ ላይ እንዲውል የፈቀዱትን የዓለም ሀገሮች ተቀላቅላለች። የሜክሲኮ የጤና ሚኒስትር በትዊተር ገጻቸው ክትባቱ ለአስቸኳይ ጥቅም እንዲውል ፈቅደናል፣ በአፋጣኝ በሀገራችን ማምረት እንጀምራለን ብለዋል። ሜክሲኮ አስቀድማም ለፋይዘር እና ባዮንቴኩ ክትባት ፈቃድ መስጠቷ ይታወሳል። የአስትራዜኒካ እና ኦክስፎርድ ዩኒቨርሲቲው ክትባት እንደ ፋይዘር ባዮንቴክ ሰራሹ ክትባት እጅግ ቀዝቃዛ በረዶ ቤት ውስጥ መቀመጥ ያለበት ባለመሆኑ ለማጓጓዝም ሆነ ደሃና ገጠራማ በሆኑ የሀገሮች አካባቢዎች ክትባቱን ለመስጠት ቀለል ይላል። የፋይዘሩ ክትባት ዩናይትድ ስቴትስ እና ብሪታንያ ውስጥ ለበርካታ የጤና ባለሙያዎች ሲሰጥ ቆይቷል። የአስትራዜኒካውን ደግሞ እንግሊዝ ውስጥ ለአንድ የ82 ዓመት ዕድሜ አረጋዊ በመስጠት ተጀምሯል። የሆነ ሆኖ እነዚህን አዲስ ክትባቶች በዓለም ዙሪያ ለማዳረስ የሚደረገው ጥረት በበርካታ ሀገሮች በቢሮክራሲ እና በሎጂስቲክስ ተደራራቢ ችግሮች የተነሳ ከሚጠበቀው በላይ እየተጓተተ መሆኑ ተገልጿል። ይህ በዚህ እንዳለ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በመላ ሀገሪቱ ተግባራዊ የሚሆን አዲስ የእንቅስቃሴ ክልከላ አውጀዋል። ትምህርት ቤቶችና የግድ አስፈላጊ ያልሆኑ የንግድ ቤቶች ይዘጋሉ። የሀገሪቱ ሆስፒታሎች ወረርሽኙ ከተከሰተ ወዲህ ባልታየ መልኩ በታካሚ ተጨናንቀዋል ያሉት ጠቅላይ ሚኒስትሩ ህዝቡ እስከ አውሮፓ የካቲት ፌብሩዋሪ አጋማሽ ድረስ በቤቱ ተከቶ እንዲቆይ አሳስበዋል። ይህ የእንቅስቃሴ ክልከላ የታወጀው የሀገሪቱ የጤና ባለስልጣናት ዶክተሮች ከቀደመው ቫይረስ የበለጠ ተላላፊነት ያለው ነው ያሉት አዲስ አይነት ኮሮና ቫይረስ እየተዛመተ መሆኑን ካረጋገጡ ከጥቂት ቀናት በኋላ መሆኑ ነው። በዩናይትድ ስቴትስም የኒውዮርክ አገረ ገዢ አንድሩ ኮሞ ለወጥ ያለው ቫይረስ በቅርቡ የትም ተጉዘው የማያውቁ አንድ አረጋዊ ላይ ተገኝቷል ሲሉ ትናንትና አረጋግጠዋል። አዲሱ አይነት ዝርያ ቫይረስ ካሊፎርኒያ፣ ኮሎራዶ እና ፍሎሪዳ ውስጥም ታይቷል። በዓለም ዙሪያም ከ30 በላይ ሀገሮች መግባቱ ነው የተሰማው። የመጀመሪያው የኮሮና ቫይረስ አይነት አብዝቶ የተዛመተ በዚያ ላይ ደግሞ ይበልጡን ተላላፊው አይነት መምጣቱ ጀርመን፣ ጃፓን እና ጣሊያንን ጨምሮ የተለያዩ ሀገሮች አዲስ ዙር የእንቅስቃሴ ክልከላ እርምጃዎችን እንዲያውጁ ወይም ያሉትን የለይቶ ማቆያ ደንቦች እንዲያራዝሙ አድርጓል። በማዕከላዊ አፍሪካ ሪፐብሊክ በተካሄደው ፕሬዝደንታዊ ምርጫ ስልጣን ላይ የሚገኙት ፎስቲን ትዌዴራ ለሁለተኛ የስልጣን ዘመን እንዳሸነፉ የምርጫ ኮሚሽኑ ያወጣው የመጀመሪያ የድምጽ ውጤት አመላከተ። ትዌዴራ 53% ድምጽ አግኝተዋል ሲል ኮሚሽኑ ትናንትና ሰኞ ነው ያስታወቀው። ባለፈው ሳምንት በተካሄደው በምርጫው ወቅት እና በኋላም ሁከት እንደተቀሰቀሰ ሲታወስ ተቃዋሚው ጎራ ምርጫው እንዲዘገይ ጠይቆ ነበር። አንድ የአማጽያን ህብረትም ተመስርቷል። የምርጫው ውጤት በህገ መንግስታዊ ፍርድ ቤት መጽደቅ ይኖርበታል። ፍርድ ቤቱ የሚቀርቡለትን የይግባኝ አቤቱታዎችም ያደምጣል ተብሏል። በመጨረሻም ኢራን ዩሬኒየም የማዳበር ስራዋን ቀጥላለች የሚለው የተባበሩት መንግስታት የኒውክሌር ጦር መሳሪያ ተቆጣጣሪ ድርጅት ሪፖርት አብዝቶ እንዳሳሰበው የአውሮፓ ህብረት ዛሬ አስታወቀ። እንዲህ ያለውን አድራጎት የገደበውን ብዙ ሀገሮች ያሳተፈ የኢራን ኒውክሌር ጉዳይ ስምምነት ለማንሰራራት ጥረት ማድረጋችንን እንቀጥላለን ሲልም አህጉራዊው ህብረት አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ታህሳስ 27 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በዩናይትድ ስቴትስ ደቡባዊ ክፍለ ግዛት ጆርጂያ የሚገኙ መራጮች ዛሬ ማክሰኞ ወደ ድምጽ መስጫ ስፍራዎች ሲያመሩ ለሚቀጥሉት 2 ዓመታት በአሜሪካ አስተዳደራዊ ስርዓት ውስጥ የሚኖረውን የኃይል ሚዛን በመወሰን ረገድ ትልቅ ሚና ይጫወታሉ። በዩናይትድ ስቴትስ ምክር ቤቶች የአሜሪካ ድምጽ አዘጋቢ ካትሪን ጊብሰን ከአትላንታ ስለ ሁለቱ የምክር ቤት እንደራሴዎች ምርጫ ያደረሰችንን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
ፕሬዚዳንት ትራምፕ ትላንት ሰኞ በጆርጂያ የምርጫ ቅስቀሳ ላይ ነበሩ። አሁንም እንደተለመደው ስለ ምርጫው መጭበርበር አንስተዋል።
ጆርጂያ ላይ ልንሸነፍ የምንችልበት ምንም መንገድ የለም፣ የተጭበረበረ ምርጫ ነው።
ትራምፕ ይህን የሚሉት መራጮች ወደ ድምጽ መስጫ ሄደው ምክር ቤቱን ለመቆጣጠር በድጋሚ የሚወዳደሩትን ሪፐብሊካን እንደራሴዎች ሴኔተር ኬሊ ሎይፍለር እና ዴቪድ ፕሩድን መምረጥ ያለባቸው መሆኑን እያሳሰቡ ነው። በጆርጂያ የትራምፕ ደጋፊ ላማር ካትስ እንዲህ ይላሉ።
ድምጼን የሰጠሁት ባለፈው ምርጫ ወቅት የተደረገው ነገር የፈጠረብኝ ጥርጣሬ አሁንም እንዳለ ሆኖ መሆኑን አልክድም።
ለፕሬዝደንቱ ደጋፊዎች በምርጫው መጭበርበር ካላቸው እምነት በላይ ዲሞክራቶቹን ተፎካካሪዎች ጆን ኦሰፍ እና ራፋኤል ዋርናክን ማሸነፍ በጣም ወሳኝ ነገር ሆኗል። የፕሬዝደንቱ ደጋፊ ማርክ ሄስ እንዲህ ብለዋል።
ስልጣኑን ይወስዱታል፣ የተወካዮቹንም የእንደራሴዎቹንም ምክር ቤት። ያ በቀረጥ ከፋዮች ላይ የሚኖራቸው ትልቁ ስልጣን ይሆናል። ቀረጣችን በጣም ይጨምራል። ጠመንጃዎቻችንን ሊወስዱብን ይሞክራሉ። ያ ግን በጣም መጥፎ ይሆናል። ዲሞክራቶች መሄድ በሚፈልጉበት መንገድ የሚሄዱ ከሆነ በጣም ያስፈራኛል። ውጤቱ እጅግ መጥፎ ሊሆን ይችላል።
በአትላንታ ዙሪያ ያሉት መራጮች ድጋፋቸውን ከሪፐብሊካን ወደ ዲሞክራቶች እንዲዞር በማድረጋቸው ተመራጩ ፕሬዚደንት ጆ ባይደን የጆርጂያን ግዛት ከ12,000 ባነሰ ድምፅ አሸንፈዋል። እንዲህ ብለዋል ባይደን።
ጆንና ሬቨረንድንም በመምረጥ ለሀገሪቱ ጠንከር ያለ መልእክት ማስተላለፍ ትችላላችሁ።
በጣም ጠባብ በሆነ ልዩነት በሚወዳደሩበትና በተለምዶ የሪፐብሊካኖች አካባቢ በሆነው ጆርጂያ ዴሞክራቶች ለማሸነፍ ትልቅ አቀበት እንደ መውጣት ይሆንባቸዋል። ደጋፊዎቻቸውን አነቃንቀው ሁለቱን የእንደራሴ ምክር ቤት መቀመጫዎች ለማሸነፍ ትልቅ ጥረት ይጠይቃል። የዲሞክራቶቹ እጩ እንደራሴዎች ምርጫ ዘመቻ የበጎ ፈቃድ አስተባባሪ የሆኑት ኬራ ኦሊየን እና ሽዋን ዋትኪንስ ወጣቶችንና የተለያዩ የማህበረሰብ አባላትን ይቀሰቅሳሉ። ከቅርብ ዓመታት ወዲህ ክፍለ ግዛቲቱን በመለወጥ እነዚህ ወሳኝ ሚና ይጫወታሉ። ሽዋን ዋትኪንስ እንዲህ ይላሉ።
እንደ እውነቱ ከሆነ እስከ ዛሬ 2 ዓመት ድረስ ፖለቲካ ውስጥ ብዙም የምሳተፍ ሰው አልነበርኩም። ይሁን እንጂ ግን ከትራምፕ ጋር እየተካሄደ ያለው ነገርና አገሪቱም የገባችበት ሁኔታ ወደ አደባባይ ወጥቼ አሁን የማደርገውን አይነት ነገር እንዲያደርግ ገፍቶኛል። ሰዎችም እንደኔ ወጥተው ነገሮችን ወደ ጥሩ ነገር እንደሚለውጧቸው በትክክል አምናለሁ።
የዲሞክራቶቹ ደጋፊ ኬራ ኦሊየን ትራምፕ በጆርጂያ የደረሰባቸውን ሽንፈት ይጠራጠራሉ እንጂ የጆርጂያ ማህበረሰብ ስብጥር ከቅርብ ዓመታት ወዲህ እየተቀየረ መምጣቱን አይቀበሉም ይላሉ።
እንደኔ አስተያየት ከሆነ ይሄ ትክክለኛ የትራምፕ ጸባይ ነው። በእርግጥ የምርጫውን ውጤት በቀላሉ ይቀበላሉ ብዬ አልጠብቅም። እንደሚመስለኝ ከሆነ ግን ሁልጊዜም የሪፐብሊካን ግዛት ሆና የቆየችው ጆርጂያ ወዲያው ብድግ ብላ ድንገት ስትለወጥ አሃ የተጭበረበረ ነገር አለ ማለት ነው የተባለ ይመስለኛል። ምንም ይሁን ምን ለውጥ ግን ሁሌም የሚቻል ነገር ነው። በትክክል የተፈጠረውም ያ ይመስለኛል።
ከእስከዛሬዎቹ ከፍተኛ ቁጥር ያላቸው መራጮች ወደ ጆርጂያ ምርጫ ጣቢያዎች መሄድ ጀመሩት አስቀድመው ነው። ዲሞክራቶች ሁለቱንም መቀመጫዎች የሚያሸንፉ ከሆነ ሁለቱም ፓርቲዎች በምክር ቤት እኩል ድምጽ ይኖራቸዋል። ያ በሆነ ጊዜ ተመራጯ ምክትል ፕሬዝዳንት ካማላ ሃሪስ የሳቸውን ተጨማሪ ድምጽ በመስጠት አብላጫውን ይወስናሉ። ይሁን እንጂ ብርቱ ፉክክር ከታየበት የጆርጂያው ፕሬዝዳንታዊ ምርጫ በኋላ የፕሬዝዳንቱ ደጋፊዎች ውጤቱን በጸጋ እንደማይቀበሉ ገልጸዋል። የፕሬዝዳንቱ ደጋፊ ማርሌና ሃርፐር እንዲህ ይላሉ።
በፕሬዝዳንታዊ ምርጫ የተጭበረበረ ነገር ኖሮ ከሆነ እንደዛው እንደተጭበረበሩ እንዲቀሩ አልተዋቸውም።
ይህ ሁኔታ መኖሩ የምርጫው ውጤት የሚገለጽበትን ቀን ምናልባት የዛሬው ማክሰኞ ቀን ላይሆን የሚችልበት ሁኔታን ሊፈጥር ይችላል የሚል ስጋትም አሳድሯል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሶስትዮሽ ድርድሩን ለማስቀጠል መከተል በሚገባው ዘዴ ላይ የቀረበውን የባለሙያዎች ሰነድ ግብጽ ውድቅ አደረገች። በሌላ በኩል በሱዳንና በኢትዮጵያ መካከል ያለው የድንበር ውዝግብ ዛሬም በሰላማዊ መንገድ ብቻ መፈታት እንዳለበት የኢትዮጵያ መንግስት አቋም መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ አስገነዘቡ። መለስካቸው አማሃ ተከታትሎታል።
ለአንድ ወር ያህል ተቋርጦ የቆየው የሶስትዮሽ ድርድር ባለፈው ሳምንት እሁድ እንደገና ሲጀመር የአፍሪካ ህብረት ኤክስፐርቶች ያቀረቡትን የመደራደሪያ ዘዴ ሰነድ ግብጽ ሙሉ በሙሉ ውድቅ እንዳደረገችው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አስታወቁ። በግብጽ በሱዳንና በኢትዮጵያ የውጭ ጉዳይና የውሃ ሚኒስትሮች አማካይነት ባለፈው እሁድ እንደገና የተጀመረው ድርድር ዋና መነጋገሪያ ሀሳብ የነበረው የሚቀጥለውን ድርድር እንዴት ባለ መንገድ ይቀጥል የሚል እንደነበረ ቃል አቀባዩ አብራርተዋል። የአፍሪካ ህብረት ሊቀመንበር የሰየሟቸው ኤክስፐርቶች ድርድሩ የሚካሄድበትን ዘዴዎች የያዙ ሰነዶችን አቅርበው ሶስቱም ሀገሮች ያላቸውን አቋም እንደገለጹም አምባሳደር ዲና ሙፍቲ
የቀረበውን ሰነድ በዚህ በአፍሪካ ኤክስፐርቶችን ባለሙያዎች የቀረቡትን ሰነድ እኛ ከሞላ ጎደል ዊሰርተን ኳሊፊኬሽንስ ተቀብለናል፣ በኢትዮጵያ በኩል ማለት ነው። ሱዳኖችም አገን ዊዝ ኳሊፊኬሽን ማለት ነው። የኤክስፐርቶቹ ሌቭል ኤንሃንስ ይደረግ የሚል የቆየ አቋም እንዳላቸው ታውቃላችሁ። አሁንም ያንን ኮምፕሊመንት አድርገው እነሱም ተቀብለውታል። በግብጽ በኩል ግን የኤክስፐርቶቹ ያቀረቡት እንትን ሙሉ በሙሉ ውድቅ ተደርጓል። ሞዳሊቲውን ማለት ነው፣ የውይይቱን ሞዳሊቲ። ስለዚህ የመጨረሻ የተደረሰበት የእሁዱ ድምዳሜ ምን ነበረ? የሶስቱ ሀገሮች ኤክስፐርቶች በእስካሁኑ ሂደት የነበሩትን ልዩነቶችና የነበሩትን አንድነቶች ለይተው የሚቀጥለው እሁድ ላይ እንዲያቀርቡ ነው።
አምባሳደር ዲና በኢትዮጵያና በሱዳን መካከል በድንበራቸው አካባቢ ከሳምንታት ወዲህ በአዲስ መልክ የተነሳውን ውዝግብ አስመልክቶ አሁን ጉዳዩ የሚገኝበትን ሁኔታ እንዲያብራሩ ከጋዜጠኞች ለቀረበላቸው ጥያቄም መልስ ሰጥተዋል። እንደ ቃል አቀባዩ ገለጻ በሁለቱ ሀገሮች መካከል ያለው የድንበር ውዝግብ አዲስ እንዳልሆነ አስታውሰዋል። ድንበሩ በኢትዮጵያና በወቅቱ የሱዳን ቅኝ ገዢ ከነበረው ከእንግሊዝ መንግስት ጋር በ1902 ዓ.ም የተካለለ ቢሆንም በሚገባ ተለይቶና በምልክት ታግዞ የተከለለ ባለመሆኑ ለረጅም ጊዜ ቁርጥ ውሳኔ ሳያገኝ ከመቶ ዓመታት በላይ የቆየ እንደሆነ አስረድተዋል። ከጥቂት ሳምንታት በፊት በዚህ ድንበር አካባቢ በሱዳን ኃይሎች ተፈጸመ ያሉትንም ዘርዝረው ይህ ዘላቂ መፍትሄ እንደማይሆንና የኢትዮጵያ አማራጭ ነው ያሉትንም ገልጸዋል።
የዚህ በሰሜኑ ሀገራችን ክፍል ህግ ማስከበር ላይ በምናተኩርበት ሰዓት በዚህ በኩል ይህንን አጋጣሚ በመጠቀም ወደ ውስጥ የመግባትና ያለ አግባብ መያዝ ብቻ ሳይሆን እዛ አካባቢ ያለውን ህዝብ መጉዳት ብቻ ሳይሆን አርሶ አደሩን እንትን ማለት ብቻ ሳይሆን ክሌም የማድረግም ጭምር በአንዳንድ ከፍተኛ ባለስልጣናት በቃ ከዚህ በኋላ እኛ ጉዳይ ይሄ ነው፣ ድንበራችን ይሄ ነው፣ ሌላ አለቅም፣ ወደ ሌላ እንሄድም የሚል ነገር አይነት አዝማሚያ መንጸባረቁ ነው። በኢትዮጵያ በኩል እየተባለ ያለው ወደ ነበረው እንመለስ ነው። በቃ ፒሪድ አሁን ፖዚሽናችን ወክል ነው፣ ወደ ነበረው እንመለስና የማካለሉን ነገር የመለየቱን ነገር ግን ቁጭ ብለን በጀመርነው መንገድ እንስራ፣ ሳይንቲፊካሊ እንሄድበትና ኤክስፐርቶችን አሰማርተን የድንበር ኮሚሽን አለ፣ ኤክስፐርቶች አሉ፣ በደንብ እንስራው ነው። ነገር ግን ይሄ በግርግር እንዳይሆን እኛን መዘናጋት መስሏችሁ ተጠቅማችሁ እዚህ ውስጥ መግባትና እዚህ መቀመጥ አትችሉ በሚል ነው። ሁለተኛ ነገር ደግሞ ይሄ እዛ አካባቢ የኢትዮጵያ ኃይል ሌላ ላይ ባተኩርበት ሰዓት ያሸነፋችሁትም ጦር የለም፣ ግን በግብታዊነት ነው እዛ አካባቢ የገባችሁትና ተውት፣ ወደ ሰላም እንሂድ። ዋናው ነገር ትልቁ ፒክቸር የኛ ግንኙነት ነው።
በኢትዮጵያ ላይ የሱዳን ኃይሎች የተባለውን አይነት እርምጃ ከወሰዱ መንግስት ለምን ይህን እርምጃ በሚገባው ስሙ ወረራ ወይንም አግሬሽን ብሎ አልጠራውም የሚል ጥያቄም ለአምባሳደር ዲና ሙፍቲ ቀርቦ ነበር።
የሰሩት ነገር ኦሬት ተገልጿል። በወቅቱ ህገወጥ ስራ ነው፣ ገበሬውን ጎተውታል፣ ዘርፏል ማሳ እንደዚህ በሚል ኦሬት የተገለጸበት ሁኔታ ነበረ። ነገር ግን ቅድም ያልኳቸው ቢቅር ፒክቸር የማየቱ ነገር ስቲል እንትናችን ውስጥ መጻፋችን ውስጥ ስለቆየ ነው። መልስ መስጠት የሚለው ነገር መልስ ተሰጥቷል። አክቹዋሊ መልስ በዲፕሎማቲክ ዓለም ታውቃላችሁ፣ ዝም ብሎ ኦፊሻሊ በሚዲያ የሚሰጥ መልስ አለ፣ በዲፕሎማቲክ ቻናል የሚባል አለ። እዚህ አምባሳደር አላቸው፣ ለአምባሳደሩ ይሰጣል ኮምፕሌንት፣ አምባሳደር ቀጥታ ለመንግስት ያደርሳል። እዛ እኛ ኤምባሲ ያለ አምባሳደሮቹ ሄደው ውጭ ጉዳይ ኮምፕሌንት ያደርጋል። የመልስ አሰጣጥ ብዙ ጊዜ እንደዛ ነው የሚሄነው። ሶ በዚህ ደረጃ የቀረ ነገር የለም። የተቀረውም ነገር ኦልሬዲ በሂደት እየተሟላ የሚሄድበት ሁኔታ አለ።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከሚመለከታቸው የመንግስት ከፍተኛ ባለሥልጣናት ጋር ሆነው ለአውሮፓ ህብረት አባላት አምባሳደሮችና ለሌሎች ለጋሽ ሀገሮች ተወካዮች በሰሜኑ የሀገሪቱ ክፍል ህግን ለማስከበር ተወስዷል ከተባለው እርምጃ በኋላ ሰብአዊ እርዳታንና የመሠረተ ልማት አገልግሎቶችን ለመመለስ እየተሠራ የሚገኘውን ክንውን ገለጻ እንዳደረጉላቸው ቃል አቀባዩ በሰፊው አብራርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት ካለፈው አርባ አንስቶ 800 ኢትዮጵያውያን ስደተኞች ምስራቅ ሱዳን መግባታቸውን ገልጿል። በትግራይ ክልል ከሚካሄደው ጦርነት ሸሽተው ሱዳን የገቡ ናቸው ያላቸው ስደተኞች ብዛት ከ56,000 በላይ መድረሱን፣ ስደቱ የተጀመረውም በጥቅምት ወር ማብቂያ ገደማ መሆኑን የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ ባጠናቀረችው ዘገባ ጠቅሳለች። አዳነች ሳየት ታቀርበዋለች። የኢትዮጵያ ሰብአዊ መብቶች ኮሚሽን በሚሰራው ስራ የመንግስትም ሆነ የሌሎች አካላት ተጽዕኖ እንደሌለበት አመለከተ። የኢትዮጵያ እስር ቤቶች መጠነኛ መሻሻል ቢያሳዩም ብርቱ ጥረት የሚጠይቅ ስራ አለ ብሏል ኮሚሽኑ። የአዲስ አበባው ዘጋቢያችን መለስካቸው አምሃ ኮሚሽኑ የሰጠውን ጋዜጣዊ መግለጫ ተከታትሎ ተከታዩን አጠናቅሯል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ስራውን ነጻና ገለልተኛ በሆነ መንገድ በሰብአዊ መብቶች መርሆችና በሰብአዊ መብቶች ህጎች ብቻ በመመስረት የሚያከናውን አካል ነው ሲሉ ኮሚሽነር ዳንኤል በቀለ ተናገሩ። ባለፈው ሳምንት መጨረሻ ላይ ከስድስት ወራት በፊት ከአርቲስት ሃጫሉ ሁንዴሳ መገደል በኋላ በተፈጠረው ውከት በኦሮሚያ ክልል የተፈጸመውን የሰብአዊ መብቶች ጥሰት ምርመራ ውጤት ዘገባ ይፋ ለማድረግ ኮሚሽኑ በጠራው ጋዜጣዊ ጉባኤ ኮሚሽነሩ እንዳብራሩት ኮሚሽኑ ከቅርብ ጊዜ ወዲህ ራሱን ገለልተኛ፣ ነጻና ውጤታማ ተቋም ሆኖ እንዲደራጅ ጥረት እያደረገ እንደሚገኝ ተናግረዋል። በተለይ በዕለቱ ይፋ ከተደረገው የምርመራ ውጤት አኳያ ነጻና ሌሎች ዓለም አቀፍ ተቋማት ጉዳዩን እንዲመረምሩ ጥያቄ ይነሳል ለሚለው የጋዜጠኞች ጥያቄ ኮሚሽነሩ ዘርዘር ያለ ምላሽ ሰጥተዋል።
ስራችን ገለልተኛ ነው፣ ነጻ ነው፣ የመንግስት ተጽዕኖ የለበትም፣ ወይም የሌሎች የማናቸውም አይነት ቡድኖች ወይም ወገኖች ተጽዕኖ የለውም። ስለዚህ የምንሰራው ስራ በሰብአዊ መብት መርሆችና በሰብአዊ መብት ህጎች ብቻ በመመራት የምንሰራው ስራ ስለሆነ ነጻና ገለልተኛ ስራ ነው ብለን እናምናለን። በዚህ ላይ ምንም ጥርጥር የለንም፣ ነጻና ገለልተኛ ስራ ነው። በዚህም የተነሳ እኛ እንደሚገባን ከአገር ውስጥም ሆነ በዓለም አቀፍ ደረጃ በዓለም አቀፍ ድርጅቶችም በዓለም አቀፍ ተቋሞችም በዓለም አቀፍ አንዳንድ መንግስታትም ጭምር የኮሚሽኑ ምርመራዎችና ምክረ ሀሳቦች ተቀባይነታቸው፣ ተአማኒነታቸው ከጊዜ ወደ ጊዜ እየጨመረ የመጣ መሆኑን ተመልክተናል። እናንተም ይህንን እየታዘባችሁ ይሆናል ብዬ አስባለሁኝ እና ይህ ማለት ግን የኮሚሽኑ ምርመራ ከምንም አይነት ትችት ወይም ወቀሳ በላይ ይሆናል ለማለት አይደለም። ትችትና ወቀሳ ሊኖር ይችላል። እኛም ምክንያታዊ ትችትና ወቀሳ እስከሆነ ድረስ እንቀበላለን።
በሌላ በኩል ግን አንዳንድ የፖለቲካ ዓላማ ያላቸው ወቀሳዎችና ትችቶች እንደሚሰነዘሩ የታወቀ ነው ብለዋል ዶክተር ዳንኤል። ይህም ቢሆን የሚቀርቡ ትችቶች እና ወቀሳዎች በሀሳብ ደረጃ እስከሆኑ ድረስ ሀሳብን ማቅረብ የዴሞክራሲ አንዱ ገጽታ መሆኑን በመጠቆም ኮሚሽኑ ይህንን እንደሚያከብር አስረድተዋል። ችግሩ ግን በሀገርም ሆነ በዓለም አቀፍ ደረጃ ከዚህም የተወሳሰበ ነው ብለዋል።
እንደምትረዱት አሁን ያለንበት ዘመን እና የፖለቲካ ወቅት በጣም የተካረረ የፖለቲካ ክፍፍል ያለበት ስለሆነ የተለያዩ ቡድኖች ወይም የተለያዩ ሰዎች የሰብአዊ መብትን ስራ ከሰብአዊ መብት ስራ አንጻር ብቻ ሳይሆን ከፖለቲካ ጠቀሜታው አንጻር ይመለከቱታል እና ይሄ በእንግሊዝኛ ቋንቋ ፖለቲሳይዚንግ ሂውማን ራይትስ ይባላል። ሂውማን ራይትስን ለፖለቲካ ዓላማ መጠቀም ማለት ነው። ስለዚህ ለፖለቲካ ዓላማ ለማራመድ የሚጠቅም ሲመስላቸው ይደግፉታል። የእኛንም ግኝት ይደግፉታል፣ የማይጠቅም ሲመስላቸው ደግሞ ይቃወሙታል፣ ወይም የኛንም ግኝት ይቃወሙታል ማለት ነው። ይሄ ያጋጥማል። ያለ የሚኖር ኢትዮጵያ ውስጥ ብቻ ሳይሆን በየትኛውም ዓለም ያለ ነገር ነው። ምናልባት የአንድ ዲሞክራሲያዊ ማህበረሰብ መገለጫም ሊሆን ይችላል በሀሳብ ደረጃ ብቻ ከተገለጸ። ነገር ግን ምክንያታዊ ሲሆን ትርጉም ያለው ዲሞክራሲያዊ አስተዋጽኦ ይኖረዋል ብዬ አስባለሁኝ። አንዳንዱ ምክንያታዊ ያልሆነ ተቃውሞና ትችት ስለሚሆን ማለት ነው።
ይሁንና ይላሉ ዶክተር ዳንኤል፣ ኮሚሽኑ ምርመራ ባደረገባቸው አካባቢዎች ማንኛውም ዓለም አቀፍ ሆነ ሀገራዊ አካል ቢመረምር ተቋሙ ምንም አይነት ተቃውሞ የለውም ብለዋል።
እኛ የምናካሂደው ምርመራ ነጻና ገለልተኛና እውነተኛ መረጃ ላይ የተመሰረተ መሆኑን ብናምንም፣ ነገር ግን ተጨማሪ ምርመራ ስራ አያስፈልግም የሚል እምነት ግን ደግሞ የለንም። ዓለም አቀፍ ተቋምም ይሁን የሀገር ውስጥ ተቋምም ይሁን ሚዲያም ይሁን የሀገር ውስጥም የውጭ ሚዲያ ተቋሞችም ደግሞ እኛ ከምናደርገው ምርመራ በተጨማሪ ደግሞ የበኩላቸው ምርመራና ማጣራት እንዲያደርጉ እንደግፋለን። ስለዚህ ዓለም አቀፍ ተቋሞችም የሰብአዊ መብት ተቋሞችን ጨምሮ እኛ ምርመራ ባደረግንባቸው አካባቢዎች መጥተው የበኩላቸውን ደግሞ ተጨማሪ ምርመራ ማድረግ ላይ በእኛ በኩል ተቃውሞ የለንም። ምናልባትም እንደግፋለን እንደዚህ አይነት ስራ በተለያዩ ተቋሞች መሰራታቸውን፣ እኛም በስራችን ላይ እምነት ስላለን ማለት ነው።
በዕለቱ ከጋዜጠኞች የቀረቡት ጥያቄዎች ይፋ በተደረገው የምርምር ዘገባ ላይ ብቻ አልነበረም። በአሁኑ ጊዜ በተደጋጋሚ ዜና በሆኑ በእስረኞች አያያዝና በተያያዥ ጉዳዮችም ጥያቄዎች ተሰንዝረዋል። የዋስትና መብታቸው ተጥሶ ከፍርድ ቤት የተሰጠ ትዕዛዝ እየተሻረ ዛሬም በተለያዩ እስር ቤቶች እንደተያዙ ያሉ ዜጎች አሉ። ኮሚሽኑ በዚህ ረገድ ምን እያደረገ እንደሆነም ኮሚሽነሩ ምላሽ ሰጥተዋል። ዶክተር ዳንኤል በንጽጽር ደረጃ ምናልባት የኢትዮጵያ እስር ቤቶች በታሪካችን ከነበረው የሰብአዊ መብቶች ጥሰት አንጻር የተሻለ ሁኔታ አለ ቢባልም አሁንም ግን ገና ብዙ የሚቀር ነገር አለ ብለዋል።
በልዩ ልዩ እስር ቤቶች ውስጥ ከፍርድ ቤት ትዕዛዝ ውጪ ታስረው ያሉ ሰዎች እንዳሉ እንመለከታለን። የዋስትና መብት ተፈቅዶላቸው ያልተለቀቁ ብዙ እስረኞች እንዳሉ እንመለከታለን። አንዳንድ ቦታ የእስር ቤት አያያዝ በጣም አሳሳቢ መሆኑን እንመለከታለን። አንዳንድ ቦታ በተለይ በክልል ከተሞች ውስጥ እስር ቤቶች ውስጥ ጥቃት የደረሰባቸው ሰዎችም ያጋጥሙናል። ስለዚህ እነዚህ ሁሉ የሚያሳስቡን ጉዳዮች ናቸው። በቅርበት እንከታተላቸዋለን። በተለያየ ወቅት መግለጫም ያወጣንበት ብዙ ከተለያዩ የመንግስት ኃላፊዎችም ጋራ ብዙ የተከራከርንበት የተወያየንበት እና በተወሰነ መጠን በአንዳንድ ጉዳዮች ላይ ትንሽ ውጤት እያየንበት የመጣ ጉዳይ ነው። ግን ያልተፈታ ችግር ነው። አሁን ያሳስበናል። መከታተላችንን እንቀጥላለን።
በኦሮሚያ ክልል በተለያዩ ቡድኖች የተፈጸሙ ጥቃቶችን ለመከላከልና ለማስቆም የጸጥታ አካሉ የነበረው ሚና እንዲሁም ከጤና አገልግሎት አሰጣጥ መስተጓጎል ጋር የነበሩ ሁኔታዎችን በሚመለከት አቃቢ ሕግና ፖሊስ ከሚያደርጉት ምርመራ ውጪ ነጻና ገለልተኛ ምርመራ እንዲደረግም ኮሚሽኑ በምክረ ሐሳብ ደረጃ እንዳቀረበ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት ካለፈው አርባ አንስቶ 800 ኢትዮጵያውያን ስደተኞች ምስራቅ ሱዳን መግባታቸውን ገልጿል። በትግራይ ክልል ከሚካሄደው ጦርነት ሸሽተው ሱዳን የገቡ ናቸው ያላቸው ስደተኞች ብዛት ከ56,000 በላይ መድረሱን፣ ስደቱ የተጀመረውም በጥቅምት ወር ማብቂያ ገደማ መሆኑን የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ ባጠናቀረችው ዘገባ ጠቅሳለች። አዳነች ሳየት ታቀርበዋለች።
በየዕለቱ ሱዳን የሚገቡት ስደተኞች ቁጥር ቀውሱ ከተጀመረበት ጊዜ እየቀነሰ ነው። ትግራይ ውስጥ የተካሄደው ውጊያ እጅግ ከባድ በነበረበት ወቅት በየቀኑ በሺዎች የሚቆጠሩ ስደተኞች ነበር ሱዳን የሚገቡት። አሁንም ቢሆን በሲቪሎች ላይ የሚፈጸመው ጥቃት፣ በደልና አደጋ እንደቀጠለ የተባበሩት መንግስታት የስደተኞች አገልግሎት ጠቁሟል። በመቶዎች የሚቆጠሩ ኢትዮጵያውያን ሕይወታቸውን ለማዳን ሲሉ እየተሰደዱ መሆናቸውን የተባበሩት መንግስታት የስደተኞች አገልግሎት ቃል አቀባይ አንድሬይ መሄችቺ ተናግረዋል። ምስራቅ ሱዳን ላይ እየገቡ ያሉ ስደተኞች ለቀናት ያህል ተጉዘው የተዳከሙና ከለበሱት በስተቀር ምንም ነገር የሌላቸው መሆናቸውን ቃል አቀባዩ ገልጸዋል።
latest arrivals tell of being caught in the conflict
በተለይም በስደተኞች ሰፈሮች ላይና በስደተኞች መቀበያ ማዕከሎች የውሃና የንጽህና መጠበቂያ አቅርቦቶችን የማሻሻሉ ጉዳይ ወሳኝ ነው። የኮቪድ-19 ወረርሽኝ መስፋፋትን የመከላከል እርምጃም መጠናከር አለበት። ለይቶ የማቆያ ቦታዎችም እንዲኖሩ ያስፈልጋል። የማስጠለሉ ተግባር ዘላቂ እንዲሆንና በተለይም በመጪው ግንቦት ወር በሚገባው የዝናብ ወራት
በስደተኞች ሰፈሮች ያሉትን ስደተኞች ኑሮን ለማሻሻል ተጨማሪ ገንዘብ ያስፈልጋል።
ስደተኞቹ ከ30 ከመቶ በላይ የሚሆኑት 18 ዓመት ዕድሜ ያነሱ፣ 5 ከመቶ የሚሆኑት ደግሞ ከ60 ዓመት ዕድሜ በላይ መሆናቸውን የስደተኞቹ አገልግሎት ቃል አቀባይ ጠቁመዋል። ከኢትዮጵያ ጋር በሚዋሰነው ድንበር አጠገብ ያሉት ሁለት የስደተኞች መቀበያ ማዕከሎች የተጣበቡ ከመሆናቸውም በላይ ለስደተኞች የጸጥታ አደጋ እንደሚደቅኑ ቃል አቀባዩ ማጭጭ ገልጸዋል። ይህን መሰረት በማድረግም የተባበሩት መንግስታት ድርጅት የስደተኞች አገልግሎት አጋሮችና የሱዳን የስደተኞች ጉዳይ ኮሚሽን ስደተኞችን በተቻለ ፍጥነት ሱዳን ውስጥ ገባ ብሎ ወደሚገኝ አዲስ ቦታ እያዛወሩ መሆናቸውን ማጭጭ ተናግረዋል። የሀገሪቱ መንግስትና የሰብአዊ አገልግሎት ድርጅቶች ቁጥራቸው እየጨመረ በመሄድ ላይ ያሉትን ስደተኞች የመርዳት ተግባሩን ከፍ እያደረጉ ናቸው ይላሉ ቃል አቀባዩ። ከ20 በላይ የሚሆኑ የረድኤት ድርጅቶች በቦታው ሆነው የመጠለያ፣ የጤናና የምግብ አቅርቦት እያቀረቡ መሆናቸውን ገልጸዋል። ብዙ ለስደተኞቹ የሚያስፈልጉ ነገሮች መኖራቸውን ማጭጭ ጠቅሰው እንዲህ አይነቱን ሰብአዊ ተግባር ለማከናወን ተጨማሪ ገንዘብ ያስፈልጋል ብለዋል።
It is critical to further improve water and sanitation conditions in the refugee camps and reception areas.
በአሁኑ ወቅት የሚገቡት ስደተኞች በግጭት መሃል ተቀርቀረው የተለያዩ የታጠቁ ኃይሎች ሰለባ መሆናቸውን ገልጸዋል። ቤታቸው እንደሚዘረፍ፣ ጎልማሶችና ወንዶች ልጆች በግዴታ ለውትድርና እንደሚመለመሉ፣ በሴቶችና በልጃገረዶች ላይ የወሲብ ጥቃቶች እንደሚፈጸሙ ተናግረዋል።
ባለፈው ሐሙስ ባበቃው 2020 ዓ.ም ተመረጥ የተባበሩት መንግስታት ድርጅት የስደተኞች አገልግሎትና አጋሮቹ ከትግራይ የተሰደዱትን ኢትዮጵያውያን እስከ አዲሱ ዓመት አጋማሽ ድረስ ባለው ጊዜ ለመርዳት የ156 ሚሊዮን ዶላር ገንዘብ ለማግኘት ጥሪ አድርገዋል። እስካሁን ባለው ጊዜ ለመስጠት ቃል የተገባው ግን 40 ሚሊዮን ዶላር ብቻ መሆኑ ታውቋል።
ቻግኒ ከተማ ውስጥ ራንች በተሰኘ አካባቢ ሜዳ ላይ የሰፈሩ ተፈናቃዮች በረሃብ እየተሰቃየን ነው ይላሉ። በየጊዜው የሰብአዊ እርዳታ በተሽከርካሪዎች ተጭኖ ወደ አካባቢው ቢደርስም እርዳታውን የሚያከፋፍል አካል ግን የለም ብለዋል። በቅርብ የሚገኘው የአዊ ብሔረሰብ አስተዳደር ዞን አደጋ መከላከልና የምግብ ዋስትናና ልዩ ድጋፍ ማስተባበሪያ ጽህፈት ቤት በበኩሉ እርዳታውን በወቅቱ የማከፋፈል ችግሩ የተፈጠረው በመንግስት መዋቅር በሚሰጠው እርዳታ ሳይሆን በግለሰብ ደረጃ ተሰብስቦ የሚመጣውን እርዳታ ለተረጂዎቹ እኩል ማከፋፈል ባለመቻላችን ነው ብለዋል። በክልሉ ከ250,000 በላይ ተፈናቃዮች እንደሚገኙና ሁሉም ግን እኩል እየተስተናገዱ ናቸው ሲላክሏል። አስቴር ምስጋናው የዚህንም ዝርዝር ይዛለች።
ከቤንሻንጉል ጉሙዝ ክልል መተከል ዞን በየጊዜው በሚከሰት ማንነትን መሰረት ያደረገ ጥቃት የአካባቢው ዜጎችን ለእንግልት ዳርጓል። በዚሁ ዞን ቻግኒ ከተማ አካባቢ 50,000 የሚጠጋ ተፈናቃይ የሚገኝ ሲሆን ራንች በተሰኘ አካባቢ የሚገኙ ተፈናቃዮች ሰብአዊ ድጋፍ ተጭኖ ቢመጣም የሚያከፋፍለን የለም ብለዋል።
ስሜ አንሙት መለሰ እባላለሁ። ከጉባ ወረዳ ነው፣ ከክልል 6 ማለት ነው። ከመተከል ዞን እዚህ ከገባን ከወር በላይ አልፎናል። ወር እኔ ከመጣሁ ወር ከሳምንት እየሆነ ነው እዚህ ቻግኒ ከገባው ማለት ነው።
እና እርዳታ አላገኛችሁም እስከዛሬ?
አንዲት ነገር እርዳታ የምትባል አይተንም አናውቅም። አንዲት ነገር መጣ ይባላል። ለሴቶች 5-5 ኪሎ የምትመጣለች ዝም ብሎ ይመዘግቡና ይወስዱና ለእነሱ ሰጠ እንደዚህ ምናምን እንዳሉ ግማሾች መልሶ ይሰዳቸዋል። ሀብታም ያም በጎ አድራጎት የሚመጣ ሀብታም አለ ያለ ያም በእሱ ነው የሚሰጡት እንጂ ከመንግስት እስከዛሬ ድረስ አንዲት ነገር ያየነው ነገር የለም። አንዲት ነገር ወጣ መጣ በዝልብስ መጣ ይሉናል። አንዲት ነገር ያየነው ነገር የለም።
ህዝቡ ህጻናት በሙሉ እያለቀሰ ነው ያለ ሁሌ እያለቀስን ነው ያለን። አንድም ነገር ግን ለኛ ግን እስካሁን ያገኘነው ነገር የለም። ግማሽ ያገኛል፣ ግማሽ አያገኝም።
በቂ አይደለም እንጂ መምጣቱ ነው ይመጣል ማለት እኮ ነው።
መምጣቱ የመጣው ነገር ቢኖርም ራሱ አንድም ነገር የሰጡን ነገር የለም። ስሙ ግን እየተሰጠ ነው ብለው ራሱ እዚህ ለሚዲያ ላይ ራሱ እያቀረቡ ነው። ወር ሙሉ ነው እዚህ ላይ ያለነ ግን ለህፃናት ራሱ የሚጠጣ ነገርና የሚላት ነገር ራሱ ያቀረቡልን ነገር ምንም የለም። ራሱ ተሰቃይተን ያለነ
እርዳታ የሚባል ነገር መጥቷል የተባለ በባለፈውም ላቃቸው አያሌው አምጥቶ 1.1 ሚሊዮን እርዳታ አቅርበን ታስረክበናቸዋለ አሉ። ምንም ለህብረተሰቡ የደረሰ ነገር የለም።
ጉዳዩን ይመለከተዋል የተባለው የአዊ ብሔረሰብ አስተዳደር ዞን አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች አስተባባሪ አቶ ደርበው በላይ የምግብ እርዳታ እየተከፋፈለ ነው፣ ችግሩ የተፈጠረው በመንግስት መዋቅር ውስጥ በሚሰጠው ሳይሆን በግለሰብ ደረጃ ተሰብስቦ የሚመጣውን እርዳታ ግለሰቦቹ እኩል ማከፋፈል ለመካፈል ባለመቻላቸው ነው ብለዋል።
አልተፈጠንም ይሉት የመንግስትን ድጋፍ ሳይሆን እነዚህ በበጎ አድራጎት ሊመጡ ሰዎች አሉ። በግለሰብ ደረጃ በበጎ አድራጎት ድርጅቶች ቢመጣ ድጋፍ አለ። አንዳንዴ ያ ድጋፍ በመንግስት መዋቅር በምግብ ዋስትና ገቢ ሆኖ በመንግስት ስርጭቱ መፈጸም ሲገባው ወደ ካምፕ ውስጥ እየገቡ እናሰራጫለን የሚሉ ሰዎች አሉ። ግለሰቦች እኛ ካላሰራጨ ነው በመንግስት ማለፍ የለበት የሚሉ ስላሉ ያንን ለማሰራጨት ሲገቡ የተወሰነ ቁጥር ያለው ነው ዱቄትም ቢሆን ሌላም ነገር ቢሆን ቁሳቁስም ቢሆን ውስን ይዘው ስለሚገቡ ካምፕ ውስጥ ያለው ሰው ደግሞ ቁጥሩ በጣም በርካታ ስለሆነ ያ ስለማይደርስላቸው እንደ እድላቸው ሆኖ ጉልበት ያላቸው እንደዚህ ተቃምተው የሚወስዱ አሉ። አንዳንዴ ችግር እየተፈጠረብን ነው። ይህም እኛም ለክልሉ አመልክተናል ይህን ጉዳይ። ከዚህ በኋላ አሁን ከሁለት ቀን ከሶስት ቀን ወደዚህ እንዲህ አይነት ስርጭቶችን ከመንግስት ውጭ ባለ መንገድ እንዳይሰራጭ ከልክለናል። አሁን ላይ 30 ኩንታልም 40 ኩንታልም ይዞ ቢመጣ ኃይል ካለ በእኛ በኩል እንዲያልፍና ለእኛ ገቢ አድርጎ እኛ በያዝነው ቅደም ተከተል መሰረት ከስድስት ወረዳ የመጡ ናቸው ተፈናቃዮቻችን። አንድ ወረዳ አንድ ቀን እናስተናግዳለን፣ በነጋታው ሌላ ወረዳ እናስተናግዳለን። የመጡትን በዚህ መንገድ እኛ በያዝነው ቅደም ተከተል መሰረት ለማሰራጨት ነው እየሞከርን ያለን እና እዛ ላይ ሁለቴም ሶስቴም ያገኘ ሰው ሊኖር ይችላል፣ አንዴም ያላገኘ ሊኖር ይችላል። እነዚህ ዜጎች ይዞ የመጡትን በበጎ አድራጎት ይዞ የሚመጡትን ድጋፍ ማለት ነው እና ይህን ባላንስ ለማድረግ እና በፍትሃዊነት እንዲደርሳቸው ለማድረግ በመንግስት እንዲያልፍ ነው አሁን እየሰራን ያለን።
የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራም እና ልዩ ድጋፍ የሚሹ አካባቢዎች ኮሚሽነር ዘላለም ልጃለም በበኩላቸው ሁሉንም እኩል እያስተናገዱ እንደሆነ ተናግረዋል።
በክልላችን 258,000 ተፈናቃይ በወር 46,000 ኩንታል እህል ያስፈልጋል። ይህን ከፌዴራልም ከረድኤት ድርጅቶችም ከክልሉም እያደረግን ነው እየሰጠን ያለው። ሲሲ አቋቁመን ጤና፣ ውሃ እኛ በጋራ ሆነ እየሰራን ነው። የጤና እንኳን የግፊት መድኃኒት የሚወስዱ የኤችአይ መድኃኒት የሚወስዱ ክሊኒክ ሁሉ በዛው አቋቁመን
በግለሰብ ደረጃ እየተሰበሰበ ያለው የእርዳታ ቁሳቁስ ግለሰቦቹ እኩል ማከፋፈል ባለመቻላቸው ቅሬታ እየተነሳ ስለሆነ ሁሉም በኮሚሽኑ በኩል እንዲያልፍ ጥሪ አስተላልፈዋል ኮሚሽነሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጣሊያን ሀገር የተገደለችውን የአጂቱ ኤዶን አስከሬን ወደ ሀገር ውስጥ ለማስገባት ጥረት በማድረግ ላይ መሆናቸውን ወላጆቿ ገለጡ። አጂቱ ብርቱና ጠንካራ የነበረች መሆኗንና በሀገር ውስጥም በተመሳሳይ የስራ መስክ ለመሰማራት እቅድ እንደነበራት ወላጅ አባቷ ለአሜሪካ ድምጽ ገልጠዋል። ሙክታር ጀማል ነው ያነጋገራቸው።
አቶ ኤዶ ጉደታ የአጂቱ አባት፣ እሷንም ነፍሷን ይማር እናንተንም ፈጣሪ መጽናናቱን ይስጥዎት።
አሜን አሜን።
አጂቱ ስንተኛ ልጆ ናት አቶ ሄደው?
ሁለተኛ ነች።
መች ነው ወደ ጣሊያን የሄደችው?
በትክክል አላስታውስም።
እስከ ስንተኛ ነበር እዚህ የተማረችው? የትምህርት ሁኔታዋ እንዴት ነበር?
እስከ 11ኛ ነው የተማረችው። ካቶሊክ ሚሽን ሲታወያ።
አስተዳደጓ እንዴት ይመስል ነበር?
በጣም እሷ ተፈጥሮዋ የተለየ ትምህርት ተብሎች። እኔ ሾፌር ነበርኩ፣ የከባድ መኪና ሾፌር ነኝ እና እሷ ጥሩ ትምህርት ቤት ነበር ያልኩት እና ሁሉም ልጆች ከልጆች ውስጥ ያለች ጸባይ ነበራት እና መልኳም ወደ ሌሎች እና ወንድ ናት ተፈጥሮ።
ከአጂቱ ጋር ለመጨረሻ ጊዜ የተገናኙት መች ነው?
ቆይቷል። አሁን እንደው አይኖርም ትክክል ስላልሆነ አሁን ገብቼ ልነግር አልችልም። ቆይቷል።
ወደ ሀገር ቤት መጥታ ነበር። እስቲ ምን ነበረ የዛኔ ያወራችሁት? ምን ለመስራት ምን ሀሳብ ነበራት?
ልትጠይቅን መጣችና ከእናቷ ጋር እኔም ወደ ሀገር እሺ ግቢ፣ የሰራሽም ነገር እዚህ በሀገር ውስጥ ስሪ ብለን ሞከስናት። እሺ አለችና ኦሮሚያ ኢንቨስትመንት ቢሮ ሄድ፣ ትንሽ ቢሮክራሲ የእኛ ቢሮክራሲ ተበሳይታ ልትመለስ ስትል እኔ ወክኝ ብዬ ለምኜ እኔ ወከላ ሄደች። ከዛ ኦሮሚያ ኢንቨስትመንት ቢሮም ተባብሮኝ ወደ ብሬት አካባቢ ሞጆ ዴሪ ፋርም እና ፖልተሪ ፋርም የምስራቅ ሸዋ ጉዳዩን ጨረሰልኝ። ወደ ሞጆ አካባቢ ወደ ፕሮጀክት ዴሪ ፋርም እና ፖልተሪ ፋርም
የእንስሳት እርባታና የእንስሳት ተዋጽኦ ማቀነባበሪያ እንደማለት ነው።
አዎ፣ የወተትና የዶሮ እርባታ እሱን ጀመረና ተጀምረዋል። እንግዲህ አሁን ልጄ ነው የሚያካሄደው።
በእድገቷ ውስጥ በአስተዳደጓ ፍላጎቷ ጸባይዋ ምን ነበር?
ፍላጎቷ በቃ ትምህርትም ትወደዋለች። በያዘችው ሁሉ ጎበዝ ነበረች። ከዛ የስራ ፍቅር ያዛት፣ ወደ ስራ ገባቸው።
ትዳር ልጅ አላት ወይ?
የላትም።
ስንት ልጆች ናቸው ያሏችሁ?
እኔ ከአጂቱ እናት ጋር 7 ልጅ ነው። ከሌላ ደግሞ ሁለት አሉ።
በሰው እጅ ህይወቷ ማለፏ ነው የተሰማው ዜና። ይህም በተመለከተ ከኢትዮጵያ ወይ ደግሞ ከውጭ ከጣሊያን ያነጋገራችሁ የመንግስት አካል አለ?
ይህም ጠለቅ ብዬ አላውቀውም። በሰው እጅ ነው የጠፋሁት። እኔ አሁን የሚኖረው ናዝሬት አካባቢ ነው። ከናዝሬት ይሄ ልጄ ጠራኝ ናስ ብሎ እዚህ አዲስ አበባ ጠርቶ ይህን ነገረኝ። ከዛ እንደሞተችም አሁን የሚሰማው ነው፣ ወሬ የሚሰማው በሰው እጅ ነው ነው።
አሁን አስከሬኗን ሀገር ቤት አስገብቶ ለማሳረፍ ነው እየተወራ ያለው። ይህም በተመለከተ መች ነው ወደ ሀገር ይመጣል ተብሎ የተጠበቀው?
እኔ እንግዲህ ነው አሁን የምከታተሉት። መቼ እንደሚገባም እስካሁን የተጣራ ነገር አላወቅም።
በተለይ ይህንን የህግ ጉዳይ ለሚከታተል የመንግስት አካላት ማስተላለፍ የሚፈልጉት መጠየቅ የሚፈልጉት ምንድን ነው?
አዎ የልጄ ደም እንዳይጠፋ የኢትዮጵያ መንግስትም የጣሊያን መንግስትም ልጄን ደም እንዲያወጡልኝ ይፈልጋለሁ። ይሄው ነው የምለው።
አቶ የደወ ጉደታ የአጊቱ ወላጅ አባት፣ ሀዘናችሁን ፈጣሪ አጽናችሁ፣ እሷንም ነፍሷን ይማር።
አሜን።
የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ ባለፈው አርብ በዋለው የአውሮፓውያኑ አዲስ ዓመት ለአገሪቱ ሕዝብ ባሰሙት ንግግር የጸጥታ ጉድለትን ለማስተካከል የላሸቀውን የምጣኔ ሀብት ለማንሰራራትና የኮሮና ቫይረስ የክትባት መድኃኒቶች ለማከፋፈል ቃል ገብተዋል። ይሁንና በርካታ ናይጄሪያውያን መንግስት የገባውን ቃል ይፈጽማል የሚል እምነት እንደሌላቸው የአሜሪካ ድምፅ ዘጋቢ ቲሞቲ ኦቢየዙ ከአቡጃ ባደረሰን ዘገባ ጠቅሷል። አዳነች ፍስሐዬ እንዲህ አቀናብረዋለች።
ፕሬዚደንት ሙሐመዱ ቡሃሪ ለናይጄሪያ ህዝብ ቴሌቪዥን ያደረጉት ወደ 20 ደቂቃ የሚጠጋ ንግግር በዓለም አቀፉ የኮሮና ቫይረስ መዛመት፣ በደህንነት ጸጥታ ችግርና የሀገሪቱ ኢኮኖሚን በማጎላበት ላይ ያተኮረ እንደነበር ተገልጿል። ቡሃሪ እንደሚሉት በአዲሱ 2021 ዓ.ም መንግስት በተጠቀሱት ችግሮች ላይ ያለውን አያያዝ ይቀይራል።
We have to move to a more proactive and preemptive posture.
በአፋጣኝ አስቀድሞ ወደ መከላከል ባህል ማምራት ያስፈልጋል። ይህን ማድረግ ያለብንም ከእንዲህ አይነት ችግሮች ጋር የመላመድ ሁኔታ እንዳይፈጠር ነው። በብሔራዊ ጸጥታና በህዝብ ደህንነት ላይ የተደቀኑ መልካቸውን እየቀየሩ ያሉ አደጋዎችን ከመከላከል ወደኋላ አንልም።
ባለፈው ዓመት ዓለም አቀፉ የኮሮና ቫይረስ ወረርሽኝ በናይጄሪያ ኢኮኖሚ ላይ ከባድ ጉዳት አድርሷል። ከ3% በላይ እንዲያሽቆለቁል ማድረጉ ታውቋል። የናይጄሪያ ባለስልጣኖች የሀገሪቱ ኢኮኖሚ በቀጣዮቹ 4 ወራት ውስጥ እንዲያገግም የማድረግ እቅድ አላቸው። ይህን እቅዳቸውን ለማሳካትም እየሰሩ መሆናቸው ታውቋል። ህገወጥ የንግድ ዝውውርን ለመቀነስ ሲባል አምና ከነሐሴ ወር አንስቶ ተዘግተው የነበሩት የሀገሪቱ ድንበሮች እንዲከፈቱ ፕሬዚደንት ቡሃሪ ባለፈው ወር አዘዋል። ቡሃሪ አያይዘውም በሀገሪቱ የሚመረቱ ምርቶች እንዲበራከቱ ለማድረግና ሸቀጣሸቀጥን ከውጭ በማስገባት ላይ መተማመንን ለመቀነስ ሲባል በምግብ ራስን መቻል የሚል ብሔራዊ ፕሮግራም እንደሚቀየስ አስታውቀዋል። ባለፈው አርብ የገባው የአውሮፓውያን አዲስ ዓመት ማብቂያ ድረስ ባለው ጊዜ ውስጥ የኮቪድ-19 ክትባት መድኃኒት በሀገሪቱ እንዲከፋፈል ለማድረግ ቃል ገብተዋል። ጃስቲን ኦሃኑንን የመሳሰሉት የመዲናይቱ አቡጃ ነዋሪዎች ግን መንግስት ከዚህ ቀደም የገባቸውን ብዙ ቃሎች አልፈጸመም በማለት ጥርጣሬያቸውን አንጸባርቀዋል።
I applaud him for this speech and I applaud him for the promises he's making. The only problem I have personally with this government is
ፍጽማለው ስለሚሏቸው ጉዳዮች ቃል በመግባታቸው አመሰግናቸዋለሁ። የዚህ መንግስት አንዱ ችግር ግን ብዙ ቃል የገባባቸው ጉዳዮች መኖራቸው ነው። ብዙ የተነገሩ ነገሮች አሉ። እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም ብዙ ቃል የተገባባቸው ጉዳዮች ነበሩ። አቻምናም ይደረጋሉ የተባሉ ሌሎች ብዙ ነገሮች ነበሩ። ስላሁኑ ግን አሉታዊ መሆን አልፈልግም። የተናገሩትን ሁሉ እንደሚፈጽሙት ተስፋ ማድረግ መርጣለሁ።
ናይጄሪያ ባለፈው ዓመት ከባድ የጸጥታ ደህንነት ተግዳሮቶች ተደቅነውባት ነበር። ምናልባትም ለዓመታት ያህል በቦኮ ሐራም እና በሌሎችም አማጽያን ላይ ስታካሂደው ከነበረው ውጊያ የከፋ ሊሆን እንደሚችል ተገልጿል። ከፖሊሶች የጭካኔ እርምጃ ጋር የተያዙ ክሶችም ባለፈው ጥቅምት ወር አንዳንዴ ግጭት ወደ ታከለባቸው ሰፊ የተቃውሞ ሰልፎች አምርተው ነበር። የናይጄሪያ ልዩ ጸረ ዘረፋ ስኳድ እንዲበተን በመጠየቅ ነው የተቃውሞ ሰልፎች ሲካሄዱ የቆዩት። ፕሬዚደንት ቡሃሪ በቴሌቪዥን ባደረጉት ንግግር በሀገሪቱ የፖሊስ ኃይል አሰራር ላይ ለውጥ እንዲደረግ የቀረበውን ጥያቄ በያዝነው ዓመት እንደሚፈጽሙ ገልጸዋል። የአቡጃ ነዋሪ ማይክል ሞተጀሲ
The youths were not happy about how the country was being run. They felt they were left out.
ታጥቶች ባገሪቱ አስተዳደር አያያዝ ላይ ደስተኞች አልነበሩም። እንደተረሱ ሆኖ ነው የሚሰማቸው። አብዛኞቹ የመንግስት ፖሊሲዎች ወጣቶችን በአንታዊ መልክ የሚያቅፉ አልነበሩም። ስለሆነም በያዝነው ዓመት በእነኚህ ጉዳዮች ላይ ለውጥ እንዲኖር ፈልጋለሁ።
መንግስት ፖሊሶችንና ወታደሮችን መልምሎ ብዙን ጊዜ የወንጀለኞች ወይም የቦኮ ሐራም ጥቃት በሚዘወተርባቸው አካባቢዎች እንደሚመድብ ፕሬዚደንት ቡሃሪ ተናግረዋል። እንግዲህ በብዙ ሚሊዮኖች የሚቆጠሩ ናይጄሪያውያን የሀገሪቱ መንግስት ፕሬዚደንት መሐመዱ ቡሃሪ የገቡትን ቃል ይፈጽም እንደሆነ ይታዘባሉ ማለት ነው።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ከቀናት በፊት ተግባራዊ መሆን የጀመረው የአፍሪካ ነጻ የንግድ ቀጠና ለኢትዮጵያውያን አምራቾችና ላኪዎች ሰፊና የተረጋጋ ገበያ ይፈጥራል ሲሉ በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ ማሞ ምህረቱ ተናገሩ። አቶ ማሞ ለአሜሪካ ድምጽ እንደገለጹት የንግድ ቀጠናው ስምምነት ተግባራዊ መሆን ኢትዮጵያውያን አምራቾች አጠቃላይውን የአፍሪካ ገበያ ታሳቢ እንዲያደርጉ ያስችላል ነው ያሉት። አቶ ማሞን ያነጋገረው እስክንድር ፍሬው ተከታዩን አድርሶናል።
የአፍሪካ ነጻ የንግድ ቀጠና ወደ ተግባራ መግባቱ ይፋ የተደረገው ባለፈው ሳምንት መጨረሻ ነው። እዚህ የደረሰው የድርድር ሂደት ግን አመታትን አስቆጥሯል። እንደ አውሮፓውያን አቆጣጠር ጥር 29 2012 ዓ.ም ተመረጠ። በአዲስ አበባ በተካሄደው 18ኛው ጉባኤያቸው ነበር የአፍሪካ አገራት መሪዎች የሀገሪቱ ነጻ የንግድ ቀጠና እንዲመሰረት ውሳኔ ያስተላለፉት። ከዚያ በኋላ ባሉት አመታት ለተግባራዊነቱ ድርድሮች ሲካሄዱ ቆይተዋል። ባለፈው ሳምንት መጨረሻ ደግሞ እነዚያን የድርድር ሂደቶች ያለፈውና በኋላም ከስምምነት ላይ የተደረሰበት ነጻ የንግድ ቀጠና ወደ ተግባራ ገብቷል። ከስምምነቱ ፈራሚዎች አንዷ ደግሞ የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ ናት። ነጻ የንግድ ቀጠና ማለት ካለምንም የጉምሩክ ቀረጥና የሽያጭ መጠን ገደብ በአገሮች መካከል የሚደረግ የንግድ እንቅስቃሴ ነው። በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ አቶ ማሞ ምህረቱ እንደሚሉት የነጻ የንግድ ቀጠና ስምምነት ሰፋ ያለ ወይም ደግሞ ጠበብ ያለ ሊሆን ይችላል። በአውሮፓ ህብረት አባል አገራት መካከል ያለው ስምምነት ለምሳሌ ሰፋ ያለ ሊባል የሚችል መሆኑን አስተውሰዋል። የቃዎች ንግድ፣ የአገልግሎት ንግድ፣ የሰዎች ዝውውር እንደዚሁም የፋይናንስና ካፒታል ዝውውር የተካተተበት። የአፍሪካ ነጻ የንግድ ቀጠና ስምምነት ግን ደረጃ በደረጃ እየሰፋ ሊሄድ የሚችል መሆኑን የተከሰቱት በጠቅላይ ሚኒስትር ጽፈት ቤት ከፍተኛ የፖሊሲ አማካሪ ከሆኑት አቶ ማሞ ምህረቱ ጋር ያደረኩት ቃለ ምልልስ የሚጀምረው ይሄንኑ ከሚያብራሩበት ነው።
በሂደት ግን የምንጠብቀው የአፍሪካ ሀገራዊ ነጻ የንግድ ቀጠና ከአገልግሎትና ከእቃዎች ንግድ አልፎ ጠንካራ የሆነ ትስስር በአፍሪካ ሀገሮች እንደሚኖር ራሱ ስምምነቱ በውስጡ አቅፎ ይዟል። አንድ የሚሆን አይደለም አንዳልኩት፣ በሂደት የሚሆነው ደረጃ በደረጃ የሚሆን ነገር ነው። ግን በሂደት ይህንም የሚያካትት የንግድ ስምምነት ነው።
ስምምነቱ እንግዲህ የአፍሪካ ሀገራት እርስ በርሳቸው የሚያደርጉትን መናገድ ወይም ንግድ እንደሚያሳድግም ይጠበቃል ይላል። ለምሳሌ በ2022 52% እንደሚያሳድገው የእርስ በርስ ንግዱን ተገልጿል። ዋነኛው ዓላማ ይሄ ነው ማለት እንችላለን። የዚህ የአፍሪካ ነጻ የንግድ ቀጠና መጀመሩ
እውነት ነው አንደኛው ዓላማ እሱ ነው። ግን ከዚህ የንግድ ስምምነት አገሮች የሚያገኙት ጠቀሜታ እንደየሀገሩ የኢኮኖሚ እድገት የሚወሰን ነው። የኢትዮጵያን ብትጠይቀኝ በእኛ በኩል 1-3-4 መሰረታዊ ዓላማዎች አሉ። ይህን ስምምነት ስናጸድቅም ይህን ስምምነት ተግባራዊ ስናደርግም፣ ይህ የመጀመሪያው በእኛ በኩል አፍሪካ የበለጸገች አህጉር እንድትሆን ማድረግ የኢትዮጵያ የውጭ ግንኙነት ፖሊሲ አንደኛው ትልቅ ትኩረት ነው። ስለዚህ አፍሪካ የተሳሰረች እንድትሆን፣ አፍሪካ የበለጸገች እንድትሆን፣ በአፍሪካ ሀገሮች መካከል ያለው የንግድ እንቅስቃሴ እንዲጎለበት ማድረግ ከድሮ ጀምሮ ይዘነው የመጣ ነው፣ ፓን አፍሪካኒስት የውጭ ግንኙነት ፖሊሲያችን ስለሆነ ይህን ስምምነት መግፋት፣ ዳር ማድረስ የፖሊሲያችን አቅጣጫ አንደኛው መገለጫ ነው። እዚህ ላይ እስክንድር ማንሳት የምፈልገው የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት አሁን የያዘውን ቅርጽ እና አሁን ያለው ውጤት ሊያገኝ የቻለው ኢትዮጵያ እንደሙሉ አቅሟ በድርድሩ ላይ ስለተሳተፈችና የድርድሩ አካል ስለሆነች ነው። ምክንያቱም ኢትዮጵያ ትልቅ ሀገር ነች። ወደ 100 ሚሊዮን ህዝብ የሚደርስ ያላት ሀገር ነች። ስለዚህ የዚህ ነጻ የንግድ ቀጠና ስምምነት አካል መሆኗ ለስምምነቱ ትልቅ ጉልበት የሆነው እና ሌሎች ዓለም አቀፍ ኢንቨስተሮችም ይህን ስምምነት በትኩረት እንዲያዩት ያደረገ ድርጅት ነው። ከዚህ በተጨማሪ በእኛ በኩል በዋናው ትልቁ ምክንያታችን ለኢትዮጵያ አምራቾች፣ ለኢትዮጵያ ኤክስፖርተሮች ወይም ደግሞ ውጭ ንግድ ላይ የተሳተፉ ሰዎች የተረጋገጠ ገበያ መፍጠር ስለምንፈልግ ነው። እንደሚታወቀው አፍሪካ ወደ 1.2 ቢሊዮን ህዝብ አላት። የአፍሪካ አጠቃላይ ጂዲፒ ከ$3 ትሪሊየን በላይ ነው። ስለዚህ ለእኛ አምራቾች ኢትዮጵያ ውስጥ አምርቶ ብቻ እንዲሸጡ ሳይሆን ልክ እንደ ኢትዮጵያ ሌሎች ሀገሮች ሄደው እንዲሸጡ የሚያስችል የተረጋገጠ የገበያ እድል ይፈጥራል ስምምነቱ። ስለዚህ ለእኛ አምራቾች ሰፊ የገበያ እድል ይኖራል ማለት ነው። ሲያመርቱ የኢትዮጵያን ገበያ ብቻ አይተው ሳይሆን የጎረቤት ሀገሮችና የሌሎች አፍሪካ ሀገሮችን ገበያ አይተው እንዲያመርቱ እድል መስጠቱ ደግሞ ሌላ ትልቅ ለእኛ ትልቅ ጠቀሜታ ነው ብለን የምንወስደው ነው። እንደው ለመጥቀስ ያክል በአሁኑ ሰዓት የኢትዮጵያ ኤክስፖርት ወይም ደግሞ የኢትዮጵያ የውጭ ንግድ ወደ ሌሎች አፍሪካ ሀገሮች የምንልከው ብትመለከት ከ18% በላይ አይሆንም። ብዙ ንግዳችን ከአፍሪካ ውጭ ነው። ከገቢ ንግድ አኳያ ስታየው ደግሞ ከሌሎች አፍሪካ ሀገሮች የምናስገባው የገቢ ንግድ ከ4% አይበልጥ። ስለዚህ ይሄን የንግድ እንቅስቃሴ ከጎረቤቶቻችን ጋር በጣም ከኛ ከቀረቡ ሀገሮች ጋር በምናከናውንበት ጊዜ ሰፊ እና የተረጋገጠ የገበያ እድል ይፈጥርልናል።
ምን ማለት ነው የተረጋገጠ ሲሉ?
በአሁኑ ሰዓት ለምሳሌ የኢትዮጵያ አምራቾች አንድ እቃ ወደ ኬንያ ወይም ደግሞ ወደ ደቡብ አፍሪካ እንላክ ቢሉ እዛ ሀገር የሚከፍሉት ቀረጥ አለ። እዛ ሀገር ክልከላ ሊደረግባቸው ይችላል። ዛሬ ወደ ሌላ ሀገር በሚልኩበት ጊዜ ክልከላ ቢደረግ ለምን ይሄ ክልከላ ተደረገ ብለን የምንናገርበት ምንም መንገድ የለም። ምክንያቱም ከእነዚህ ሀገሮች ጋር ምንም የንግድ ስምምነት ስለሌለ ማለት ነው። እንደዚህ አይነት የንግድ ስምምነት የሚያደርገው እና የሚያስከትለው ፋይዳና ጠቀሜታ ወደ ሀገሮች እቃ በምንልክበት ጊዜ የተረጋገጠና ተገማች የሆነ ወይም ደግሞ ፕሪዲክተብል የሆነ የገበያ እድል ስለሚፈጥር የእኛ አምራቾች ያለምንም ችግር አስቀድመው ወደ አንድ ሀገር እቃ በመላክ ካለምንም ችግር የሚያከናውኑበት ማዕቀፍና እድል ይፈጥራል ማለት ነው። ስለዚህ ትልቁ ጥቅም ይሄ ነው። ሶስተኛ ምናልባት መጥቀስ የምፈልገው ደግሞ ምንድን ነው፣ በአሁኑ ሰዓት ኢትዮጵያ ኢንቨስተሮችን ደግሞ የውጭ ባለሀብቶችን ለመሳብ የምታደርገው ጥረት ላይ ትልቅ ጉልበት ይሆናል። ለምን ቢባል ኢንቨስተሮች ወደ ኢትዮጵያ በሚመጡበት ጊዜ የኢትዮጵያን ገበያ ብቻ አይቶ ሳይሆን ኢትዮጵያ የዚህ ስምምነት አካል ስለሆነች ወደ ሌሎች ሀገሮች መላክ እንችላለን እና ትልቅ የገበያ እድል እንዳላቸው ስለሚያስቡ ወደ ሀገር ውስጥ የሚደረገውን ኢንቨስትመንት የመሳብ ጥረትም ትልቅ ጉልበትና ትልቅ ጠቀሜታ ለዛም ይሰጣል ማለት ነው። ስለዚህ በእነዚህ ምክንያት የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ለኢትዮጵያ ኢኮኖሚ የሚሰጠው ጥቅም በአጭር ጊዜም በረጅም ጊዜም ከፍተኛ ነው። በዚሁ አጋጣሚ ለመጥቀስ ይህ የአፍሪካ ነጻ የንግድ ቀጠና ስምምነት ኢትዮጵያ በታሪኳ ለመጀመሪያ ጊዜ ያደረገችው ነጻ የንግድ ቀጠና ስምምነት እንደሆነም እንደዚሁ ግንዛቤ ሊገባበት ይገባል።
በአጠቃላይ በዓለም ላይ ማለት ነው፣
በዓለም ላይ ኢትዮጵያ ለመጀመሪያ ጊዜ ነው ይህን ስምምነት የፈረመችው። ከዚህ ውጪ ሌላ እንደዚህ አይነት ሰፊ የሆነ ነጻ የንግድ ቀጠና ድርድርና ስምምነት አድርገን አናውቅም።
አቶ ማሞ፣ የተለያዩ የአፍሪካ ሀገራት መሪዎች ነጻ የንግድ ቀጠና እንቅስቃሴ መጀመሩን አስመልክተው መልእክት አስተላልፈዋል። አንዱ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። አዲሱ የአፍሪካ ወሰን አእምሮዎቻችን ለሀሳብ ገበያዎቻችን ደግሞ ለንግድ ክፍት የሚሆኑበት ቀጠናዊ ውህደት ነው ሲሉ ነው መልእክት ያሰፈሩት ጠቅላይ ሚኒስትሩ። እርስዎ ከኢትዮጵያ አንጻር 3 ነጥቦችን አብራርተዋል ቀደም ሲሉ፣ ኢትዮጵያ ለምን ይሄንን ስምምነት ትፈልገዋለች ከሚል አንጻር በቁጥር ማስደገፍ ይቻል ይሆን? አቶ ማሞ፣ ለምሳሌ በዚህ ያህል ዓመታት በዚህ ያህል በመቶ ሊጨምር ይችላል በሚል በቁጥር ሊነግሩኝ የሚችሉት ነገር ይኖር ይሆን?
እንግዲህ ቅድም ጠቀስ እንዳደረጉት አሁን ወደ ሌሎች የአፍሪካ ሀገሮች የምንልከው የንግድ መጠን ከጠቅላላ የንግድ ግንኙነታችን ውስጥ ወደ 18.5%። እንግዲህ ይሄ ስምምነት ተግባራዊ በሚሆንበት ጊዜ ሙሉ በሙሉ ተግባራዊ በሚሆንበት ጊዜ ይሄ ከእጥፍ በላይ ያድጋል ብለን እንጠብቃለን። ቅድም እንዳልኩት ግን የንግድ እንቅስቃሴና የኢንቨስትመንት ፍሰቱ በጣም ዳይናሚክ በሆነ መልኩ ስለሚከናወን ከዚህ በላይ ይሆናል ብለን እንገምታለን።
በጥፍ ሲሉ በስንት ዓመት ማለት ነው? ለምሳሌ ሙሉ በሙሉ ተግባራዊ ሲሆን ሲባል
እንግዲህ ይሄ ስምምነት እንደ የሀገሮች የሚወሰን ነው። ለምሳሌ ኢትዮጵያን የመሰሉ ሀገሮችን ብትወስድ ደረጃ በደረጃ ነው ንግዳቸውን ክፍት የሚያደርጉት። ይህን የሚያደርጉት በሚቀጥሉት 12 ዓመታት ነው። ስለዚህ ብዙ ሀገሮች ግን በራቸውን ክፍት የሚያደርጉት በሚቀጥሉት 8 ዓመታት ነው። ስለዚህ በዛ ጊዜ ውስጥ የንግድ እንቅስቃሴያችን ከፍተኛ በሆነ መጠን እንደሚጨምር ነው የሚያሳየን የውስጥ የሰራ ነው የሞዴሊንግ ወይም ደግሞ የኢኮኖሚ አናሊሲሳችን የሚያሳየው።
አቶ ማሞ ምህረቱ በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ፣ በጣም ነው የማመሰግነው በአሜሪካ ድምጽ ሬዲዮ አድማጮች ስም።
አመሰግናለሁ።
ከቀናት በፊት ተግባራዊ መሆን በጀመረው የአፍሪካ ነጻ የንግድ ቀጠና ስምምነት ላይ ከኢኮኖሚና ከንግድ ባለሙያዎች ጋር ያደረኩትን ቃለ ምልልስ ደግሞ በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከለቱ ዋና ዘጋጅ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በዚህ እንሰናበታለን። ነገረቡ ከምሽቱ ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም ደህና አደሩ።